ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ተደርጓል የሰብአዊ ድጋፍ በተቻለፍነት እና መጠን እንዲቀርብ ለማድረግ ተሞክሯል። በድርድሩ በመንግስት በኩል የሚሳተፉ አካላትን ሰይመዋል፣ ስራቸውን ጀምረዋል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለምን ነው የሰማችሁት። የኢትዮጵያ መንግስት ቀደም ሲል በርካታ የመተማመን መንፈስ ሊገነቡ የሚችሉ እርምጃዎችን ወስዷል ካሉበት የእርቅና የሰላም ጉዳይ በዛሬው ዕለት ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ይህ በሰላም ነው የሚል ቋንቋ መሰማቱ በአዎንታዊነት ወስደዋለሁ ሲል ሰሞኑን የተናገረው ህወሓት በበኩሉ ዝርዝር አስተያየት ለመስጠት ግን አሁን ባለው ሁኔታ አልችልም ማለቱም ተዘግቧል። አድማጮች፣ የዚህ ሙሉ ዘገባ በመጽሔቱ ለጊዜ ይቀርባል። ኢትዮጵያና ሱዳን ውጥረትን ከማባባስ እንዲቁ የተገለጸውን የሚመለከት ሌሎች በርካታ ዝርዝር ያላቸው ዘገባዎችና ቅንብሮችን ይዘናል። ሐሙስ ሐምሌ 7 2014 ዓ.ም ምረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የቴክኒክ መሐንዲሱ ኦድሪየስ ሊገስ ናቸው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና ከደጀ ደስታ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋናውና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስና እስራኤል መሪዎች የኢራንን የኒውክሌር አደጋ ስጋት ማቆምና የእስራኤልን ራስን የመከላከል አቅም በማሳደግ አብረው ለመስራት የተስማሙበትን የጋራ ሰነድ መፈረማቸው ተገለጸ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንና የእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ በኢራን የኒውክሌር ፕሮግራም ስምምነት አፈጻጸምና ስጋት ላይ ያላቸውን ልዩነት በይፋ ቢያመለክቱም እስራኤል ራስዋን የመከላከል አቅም ለማጠንከር የኢራንን ጠባጫሪነትና የማተራመስ እንቅስቃሴዎች ለመቋቋም ከዩናይትድ ስቴትስ ጋር አብረው እንደሚሰሩ የተስማሙበትን የጋራ ሰነድ ፈርመዋል። ኢራኖችን ዲፕሎማሲ አያቆማቸውም ሲሉ ሁለቱም መሪዎች ዛሬ በሰጡት መግለጫ ላይ የተናገሩት የእስራኤል ተጠባባቂ ጠቅላይ ሚኒስትር ላፒድ ኢራንን የሚያቆማቸው ብቸኛው መንገድ የኒውክሌር ፕሮግራሙን በመስራት የሚገፉበት ከሆነ ነጻው ዓለም ኃይል የሚጠቀም መሆኑን ማወቃቸው ነው ብለዋል። ኢራን የኒውክሌር ጦር መሳሪያ እንደማይኖራት ያላቸውን ቁርጠኝነት የገለጹት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ይህን ውጤት የሚያስገኘው ብቸኛው መንገድ ዲፕሎማሲ ነው ብዬ ማመኔን አሁንም እቀጥልበታለሁ ብለዋል። አድማጮች፣ ሰሞኑን መካከለኛው ምስራቅን ለመጎብኘት በዚያ ስለሚገኙት ፕሬዚደንት ጆ ባይደን የተጠናቀረውን ዘገባ በምሽቱ የዝታኔ ክፍለ ጊዜያችን እናቀርባለን። ካሜሩን ባለፉት 5 ዓመታት ከተገንጣዮቹ ጋር በተደረገው ውጊያ የወደመውን ምዕራባዊ የአገሪቱ ክፍል መልሶ ለመገንባት ዓለም አቀፍ እርዳታ ጠይቃለች። ባለስልጣናቱ እንዳመለከቱት እንደ አውሮፓ አቆጣጠር በ2020 ለመገንባት ታቅደው የተጀመሩት መንገዶች፣ ትምህርት ቤቶች፣ ሆስፒታሎች፣ የገበያ ስፍራዎችና መኖሪያ ቤቶች በመካሄድ ላይ ባለው ውጊያና በበጀት እጥረት ሳቢያ ተሰናክለዋል። እንግሊዝኛ ተናጋሪ በሆኑት ሰሜንና ምዕራብ ግዛቶች ውስጥ ተጀምረዋል የተባሉት ፕሮጀክቶችን መልሶ ለመገንባት ከሚያስፈልገው 150 ሚሊዮን ዶላር ውስጥ እስካሁን የተገኘው 18.2 ሚሊዮን ዶላር ብቻ መሆኑን ባለስልጣናቱ አመልክተዋል። በዋነኝነት የፈረንሳይ ተናጋሪ በሆነው ክልል ውስጥ ያሉት የካሜሩን ባለስልጣናትም በተገንጣዮችና በመንግስት ወታደሮች መካከል የተጧጧፈው ውጊያ አንጻራዊ ሰላም በሰፈነባቸው በከተሞችና መንደሮች ያሉትን መሰረተ ልማቶች መልሶ ለመገንባት አስቸጋሪ ያደረገው መሆኑን ገልጸዋል። ጉተሬጅ ሩሲያ ዩክሬንን ከወረረችበት እንደ አውሮፓ አቆጣጠር የካቲት 24 አንስቶ በዩክሬን የተከማቸውን በሚሊዮኖች ቶኖች የሚቆጠር እህል ኤክስፖርት ለማድረግ በሩሲያና በዩክሬን መካከል በሚደረገው ስምምነት በሩሲያና በዩክሬን እንዲሁም በቱርክና በተባበሩት መንግስታት መካከል አጠቃላይ ስምምነት መኖሩን አስታውቀዋል። የዛሬው አሳጊና ውጤታማ እርምጃ ነው ሲሉ በአራቱ ወገኖች በኢስታንቡል እየተደረገ ያለው ንግግር ስለሚገኝበት ሁኔታ ትናንት ረቡዕ ለሪፖርተሮች በሰጡት መግለጫ የተናገሩት ጉተሬዥ ወደ ተሟላው ስምምነት የሚወስድ አንድ እርምጃ ነው ብለዋል። በሌላም በኩል የሩሲያ ሚሳኤሎች ዛሬ ሐሙስ የማዕከላዊ ዩክሬን ከተማ የቪኒየትሲያን በመደብደብ ቢያንስ 20 ሰዎችን ገድለው ወደ 90 የሚደርሱትን ደግሞ ማቁሰላቸውን የዩክሬን ባለስልጣናት አስታወቁ። ከዩክሬን ዋና ከተማ ኪየቭ 270 ኪሎ ሜትር ርቀት ላይ ወደምትገኘው ወደዚች ከተማ የተተኮሱት 3 ሚሳኤሎች በማዕከላዊ ከተማ የሚገኙ የቢሮ ህንጻዎችን መምታታቸውን ፖሊስ አስታውቋል። ሚሳኤሎቹ የተተኮሱት በጥቁር ባህር ከሚገኙት የሩሲያ የጦር መርከቦች ሲሆን በአካባቢው የሚገኙ የመኖሪያ ቤቶችንና በመኪና ማቆሚያ ስፍራ የነበሩ 50 ተሽከርካሪዎችን ማውደማቸው ተገልጿል። የቪኒየትሲያን አገረ ገዢ ሰርሂ ቦርዞቭ የዩክሬን አየር መከላከያ ሌላኛው አራተኛ ሚሳኤል በአካባቢው መተው መጣላቸውን አስታውቀዋል። የዩናይትድ ስቴትስ ከፍተኛ ባለስልጣናት ቱርክ በሰሜን ሶሪያ በድጋሚ ልታካሄድ ያሰበችው ወታደራዊ ዘመቻ ያሳሰባቸው መሆኑን በይፋ እየገለጹ ነው። ባለስልጣናቱ ይህ አይነቱ የቱርክ እርምጃ በአካባቢው ያሉ የዩናይትድ ስቴትስ ኃይሎችን ለአደጋ የሚያጋልጥና ከእስላማዊ መንግስት ተዋጊዎች ጋር በሚደረገው ትግል ላይ እጅግ አደገኛ የሆነ ጥፋትና መዘዝ እንደሚያስከትል ገልጸዋል። ቱርክ ባለፈው ወር ጀምሮ በሶሪያ ድንበር በኩል አሁን ያለውን የ30 ኪሎ ሜትር የደህንነት ቀጠና ለማስፋት ስጋት መደቀኗ ሶሪያ ውስጥ ባሉ የዩናይትድ ስቴትስ አጋሮች በዋሽንግተንና በአንካራ መካከል ጠንከር ያለ ንግግር መቀስቀሱ ተመልክቷል። ይሁን እንጂ ንግግሮቹ ውጤት አለማምጣታቸውና ከአንካራ በኩል የሚሰሙ ዛቻዎች የተለያዩ የዩናይትድ ስቴትስ ባለስልጣናት ወደ አደባባይ በመውጣት ከሌላው የቱርክ ወረራ ደና ነገር ሊመጣ እንደማይችል እንዲገልጹ አድርጓቸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የጠፈር ምርምር ተቋም ናሳ ጄምስ ዌብ ቴሌስኮፕ በተባለው የጠፈር መመልከቻ መሳሪያው የመጀመሪያውን የተሟላ የባለቀለም ምስል ማሳየት ቀጥሏል። ለመጀመሪያ ጊዜ በህዋው ላይ የሚገኙ ከዋክብትና ጋላክሲዎችን ጨምሮ ጥልቅ የአጽናፍ ገጽታዎችን ያሳየው ናሳ የተሟላውን ምስል መልቀቅ የጀመረው ባለፈው ማክሰኞ ነው። ፕሬዚደንት ጆ ባይደን በአጽናፈ ዓለም ወይም ዩኒቨርስ ታሪካችን አዲስ መስኮት ነው ብለውታል። 10 ቢሊዮን ዶላር ያወጣው መመልከቻው ቴሌስኮፕ እስከዛሬ ወደ ጠፈር ከተላኩት ሁሉ ትልቁና ወደ ህዋ አጽናፍ ርቆ በመዝለቅ አቅሙ ወደር የሌለው መሆኑ ተመልክቷል። ቴሌስኮፑ ወደ ጠፈር የተወነጨፈው እንደ አውሮፓ አቆጣጠር ታህሳስ 25 ደቡብ አሜሪካ ከሚገኘው የፍሬንች ጋያና ጣቢያ ሲሆን ወደ ታች ወደ ምድር ምስል ከመቀበሉ በፊት ከምድር 1.6 ሚሊዮን ኪሎ ሜትሮችን ርቆ መጓዙ ተገልጿል። የስሪላንካ ህግ አውጪ ምክር ቤት አባላት በሚቀጥለው ሳምንት ቀሪውን የቀድሞ ፕሬዝደንት ጎታባያ ራጃፕክሳ የስልጣን ዘመን የሚሸፍን አዲስ ፕሬዝደንት ለመምረጥ ማቀዳቸውን አስታወቁ። በሌላም በኩል ጠቅላይ ሚኒስትር ራኒል ዊክረመሲንግሄ በአገሪቱ ዋና ከተማ ኮሎምቦ እስከ አርብ የሚቆይ የሰዓት እላፊ ማወጃቸው ተመልክቷል። ሁኔታውን በቅርበት የተከታተሉ መሆኑን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ለግጭቱና የተቃዋሚዎቹ ቅሬታዎች መሰረታዊ ምክንያት እልባት መስጠቱ አስፈላጊ ነው ሲሉ ተናግረዋል። ጉተሬሽ ትናንት ረቡዕ ባስተላለፉት የትዊት መልእክት ሁሉም የፖለቲካ መሪዎች በመቻቻል መንፈስ ለሰላማዊና ዲሞክራሲያዊ ሽግግር እንዲሰሩ አሳስባለሁ ብለዋል። የእንግሊዝ ህግ አውጪዎች ባለፈው ሳምንት ለውራት ሲነገር በቆየው የሰነ ምግባር ጉድለት ስልጣናቸውን እንደሚለቁ ባስታወቁት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ምትክ አዲስ መሪ ለመምረጥ ዛሬ ሐሙስ ድምጻቸውን እንደሚሰጡ ተነግሯል። ትናንት ረቡዕ ለመጀመሪያ ጊዜ እጩነት የሚያስፈልገውን የ20 ባልደረቦቻቸውን ድምጽ ማሰባሰብ የቻሉ 8 እጩዎች ለመጀመሪያው ዙር ምርጫ መቅረባቸው ታውቋል። ከተፎካካሪዎቹ መካከል 2 ታሸናፊ እጩዎች ከተለዩ በኋላ መላ አገሪቱ ለሚገኙ 180,000 የወግ አጥባቂ ፖለቲካ ፓርቲ አባላት ድምጽ እንደሚቀርቡም ተገልጿል። ከሁለቱ አሸናፊ በመሆን የሚመረጠው እንደ አውሮፓ አቆጣጠር መስከረም 5 የሚገለጽ ሲሆን ወዲያውኑ የአገሪቱ ጠቅላይ ሚኒስትር እንደሚሆንም ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የሚከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሐምሌ 7 2014 ዓመተ ምህረት ነው። የምሽቱ አስተናጋጃችሁ አሉላ ከበደ፣ የምስልና ድምጽ አቀናባሪዎቹ ግርማ ደግፋና ሲሳይ አሰፋ ናቸው። የማህበራዊና ዌብ ዝግጅቶቻችንን የምታቀናብረው አባየው ገበያው፣ የዕለቱ ዋና አዘጋጅ ቆንጂት ታየ፣ የቀጥታ ስርጭት ምስልና ድምጽ አቀናባሪያችን ደግሞ ራም ማክሊን ነው። ዓለም ዜናዎች የጀመረው መደበኛው ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ወሰዳችሁ። ቀደም ብለን በመግቢያው የተቀመነው ዘገባ ነው። ለሰሜን ኢትዮጵያው ጦርነት የሰላም መቋጫ ለማበጀት በታለመ ጥረት መንግስት ለሚወስዳቸው እርምጃዎች ከህወሓት ግን አዎንታዊ ምላሽ እየተሰጠ አይደለም ሲል የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በዛሬው ዕለት መግለጫቸው በሰጡበት ወቅት ህወሓትን የጸባጫሪ ድርጊቱን ቀጥሏል ሲሉም ከሰዋል። ይህን ክስ የማይቀበለው ህወሓት በበኩሉ በተቃራኒው መንግስትን ተጠያቂ ሲያደርግ መቆየቱ የሚታወስ ነው። አምባሳደር መለስ ዓለም በዛሬው መግለጫቸው ሌሎች ጉዳዮችም አንስተዋል። ኬኔዲ አባተ ተከታትሎታል።
የውጭ ጉዳይ ሚኒስቴር ቃል አቀባይ በመሆን ዳግም የተሰየሙት አምባሳደር መለስ ዓለም ዛሬ በሰጡት የመጀመሪያ መግለጫቸው መንግስት ከህወሓት ጋር ለመደራደር ከሚያደርገው ዝግጅት ጋር በተያያዘ ለተነሳላቸው ጥያቄ ምላሽ ሰጥተዋል። መንግስት ለሰሜን ኢትዮጵያው ግጭት ሰላማዊ መፍትሄ ለማምጣት ተደራዳሪ አካል በመሰየም ወደ ስራ መግባትን ጨምሮ የተለያዩ እርምጃዎችን መውሰዱን ስለመቀጠሉ የገለጹት አምባሳደር መለስ ዓለም ከህወሓት በኩል ግን በጎ ምላሽ እንደሌለ ነው የተናገሩት። በመሆኑም ዓለም አቀፉ ማህበረሰብ በህወሓት ላይ ጫና እንዲያደርግ አሳስበዋል።
ከህወሓት ቡድን ጋር የሚደረግ ድርድር በተመለከተ ይሄ መንግስት በተደጋጋሚ ሲገልጸው የቆየ ነው። በአፍሪካ ህብረት የሚደረግ ድርድርና ሽምግልና ነው። መንግስት ቀደም ሲል በርካታ የመተማመን መንፈስ ሊገነቡ የሚችሉ እርምጃዎችን ሲወስድ ቆይቷል። በፖለቲካ ውስጥ ሚና የነበራቸው ሰዎች ከእስር እንዲፈቱ ተደርገዋል። የሰብአዊ ድጋፍ በተቻለ ፍጥነት እና መጠን እንዲቀርብ ለማድረግ ተሞክሯል። በድርድሩ በመንግስት በኩል የሚሳተፉ አካላትን ሰይመዋል፣ ስራቸውን ጀምረዋል። የኮሚቴውን እንቅስቃሴ የሚመራ መራሄ መንገድ ለማሳየት ተሞክሯል። ስለዚህ በኢትዮጵያ በኩል ድርድሩ በአፍሪካ ህብረት እንዲቀጥል ይፈልጋል። ድርድሩ የትም ተካሄደ በኢትዮጵያ በኩል የተቀባይነት ችግር የለውም። በመንግስት በኩል እንደዚህ አይነት ጥረት ይደረግ እንጂ በህወሓት ቡድን በኩል የበላይ አመራሩ የቤት ስራ የሆነው የጠባጫሪነት ድርጊት እና የጦርነት አሳሞ መምታት ነው። ይህ አካባቢ ተጨማሪ ጦርነትን ማስተናገድ አይችልም። ዓለም አቀፉ ማህበረሰብ ይህ ቡድን ወደ ሰላም እንዲመጣ ለሰላም እድል እንዲሰጥ ተገቢውን ጫና ማድረግ ይኖርበታል።
የኢትዮጵያ መንግስት በዓለም ባንክ የገንዘብ ድጋፍ በትግራይ ክልል የማገገሚያ ፕሮጀክት ለመተግበር ከተባበሩት መንግስታት ድርጅት የፕሮጀክት አገልግሎቶች ቢሮ ጋር የሶስተኛ ወገን የማስፈጸሚያ ስምምነት መፈራረሙም ለሰላም ያለው ጥረት ማሳያ እንደሆነ ነው ያነሱት። በመንግስት የሚቀርቡበትን የጸባጫሪነት ክሶች ከዚህ ቀደም በተደጋጋሚ ውድቅ ሲያደርግ የቆየው ህወሓት በበኩሉ መንግስት እንደሚለው በመሸነፍ ሳይሆን ከአማራና አፋር ክልሎች ጦሩን በገዛ ፈቃድ ከማስወጣት ጀምሮ ለሰላማዊ ሂደት የተለያዩ እርምጃዎችን መውሰዱን መግለጹ አይዘነጋም። በተቃራኒው ለሰላማዊ መፍትሄ የሚረዱ እርምጃዎችን አይወስድም በማለት የኢትዮጵያ መንግስትን የሚከሰው ህወሓት በኬንያ መንግስት መሪነት ለሚካሄድ ድርድር ዝግጁ መሆኑን ማሳውቋል። ምንም እንኳን ለሰላም ድርድር ዝግጁ መሆናቸውን ሁለቱም አካላት ያሳወቁ ቢሆንም ነገር ግን አንዳቸው ሌላኛቸውን መክሰሳቸውን እንደቀጠሉ ነው። አምባሳደር መለስ በዛሬው መግለጫቸው ከህዳሴ ግድቡ ጋር በተያያዘ በሰጡት ማብራሪያ ደግሞ የግድቡ ሙሌ በተለመደው መልኩ እንደሚከናወን ተናግረዋል።
መሬት ላይ የሚካሄደው የግንባታ ስራ ቀጥሏል። የግንባታ ስራው ሲቀጥል የሙሌቱም ስራ በዛው ደረጃ የሚሄድ እንደሆነ መገንዘብ ያስፈልጋል። የተለያዩ የመገናኛ ብዙሃን አንዳንዴ የሚጣረሱ ዘገባዎችን እኛም እናያለን። ከሙሌቱ በተጨማሪ ሶስቱ ሀገሮች የሚያካሄዱት ኢንፎርማል ውይይት እንደቀጠለ መሆኑን መገንዘብ ያስፈልጋል። ከህዳሴ ግድብ ጋር ያሉ ልዩነቶች በውይይትና በምክክር እንዲጠናቀቁ የኢትዮጵያ መንግስት ጽኑ ፍላጎት ነው። ለዛም ገንቢ ሚና መጫወቱን ይቀጥላል።
ከዚህ ጋር ተኮር ዲፕሎማሲ ጋር በተያያዘ ባነሱት ነጥብ ደግሞ በሳውዲ አረቢያ በችግር ላይ የሚኖሩ ኢትዮጵያውያንን የመመለሱ ተግባር ቀጥሎ ባለፉት 4 ወራት ከ50 ሺህ በላይ ዜጎች መመለሳቸውን ገልጸዋል።
ከዚህ ቀደም ሳውዲ አረቢያ የሚኖሩ ዜጎቻችንን ለመመለስ እንሰራ ቆይተናል። 102,000 ሆኑ ዜጎቻችንን ነው ለመመለስ እቅድ የተያዘው። በሳምንት 3 ጊዜ ከመጋቢት እስከ ሰኔ 27 ድረስ 126 በረራዎችን በማድረግ ከተቀደው አንጻር 50 በመቶ የሚሆኑ ኢትዮጵያውያን ወደ ሀገራቸው ተመልሰዋል።
በተጨማሪም በተለያዩ የአፍሪካና መካከለኛው ምስራቅ ሀገራት በአስቸጋሪ ሁኔታ ውስጥ የሚኖሩ ከ12,000 በላይ ኢትዮጵያውያንን ወደ ሀገራቸው የመመለስ ሥራ ዛሬ እንደሚጀመርም ቃል አቀባዩ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ ቀደም ሲል በቀረበው ርዕስ ላይ በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በሰጡት አስተያየት በሰላም ነው የሚል ቋንቋ በቃልም ቢሆን መስማቱን በአዎንታዊነት እንወስደዋለን ብለዋል።
ዝርዝሩ ምንድነው የሚለው በተሟላ ደረጃ በዝርዝሩ ላይ መልስ መስጠት የምንችልበት ደረጃ ላይ ነን ብያለሁ። በተሟላ ደረጃ ምንድነው ምን አይነት ነገሮችን ነው በሰላም ጥራቸው የሚያካትቱት የሚለው ነገር ስናይ በተሟላ ደረጃ ምን ተነት ነው መላሽ መስጠት ነው የሚሆነው።
የህዋቱ ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በተለያየ ርዕሳዊ ጉዳዮች ዙሪያ ከሰጡት አስተያየት የተወሰደ ነበር። አድማጮች፣ ተከታዩም እዚያው አዲስ አበባ የሚያቆየን ይሆናል። የፍርድ ቤት ውሎ ነው። በሙስና ወንጀል ተጠርጥረው ትናንት በቁጥጥር ስር የዋሉት አቶ ምትኩ ካሳና ልጃቸው ዛሬ ፍርድ ቤት መቅረባቸውን ይመለከታል። ሁለቱን ተጠርጣሪዎች ፍርድ ቤት ያቀረበው የፌዴራል ፖሊስ አቶ ምትኩ ከኤልሻዳይ የበጎ አድራጎት ድርጅት ጋር በመመሳጠር ፈጽመዋል ያላቸውን የሙስና ወንጀሎች በተመለከተ ያሰባሰበውን መረጃ ለችሎቱ አቅርቦ ለተጨማሪ ምርመራ የ14 ቀናት ቀጠሮ ጠይቋል። የፖሊስን የጊዜ ቀጠሮ ጥያቄ በመቃወም መከራከራቸውን ለአሜሪካ ድምጽ የገለጹት የተጠርጣሪዎቹ ጠበቆች ጉዳዩን የተከታተለው ፍርድ ቤት ለፖሊስ የ14 ቀናት የጊዜ መፍቀዱን ነው ያመለከቱት። አሁንም ኬኔዲ አባተ።
የብሔራዊ አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር የነበሩት አቶ ምትኩ ካሳና ልጃቸው ኢያሱ ምትኩ የፌደራል ከፍተኛ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ቀርበው ጉዳያቸው ታይቷል። ሁለቱን ተጠርጣሪዎች ፍርድ ቤት ያቀረበው የፌደራል ፖሊስ ኮሚሽን መርማሪዎች አቶ ምትኩ ከኤልሻዳይ የበጎ አድራጎት ድርጅት ጋር በመመሳጠር ፈጽመዋል ያሏቸውን የሙስናና በህገወጥ መንገድ የተገኘ ገንዘብን ህጋዊ ያስመስሉ የመጠቀም ወንጀል በተመለከተ ያሰባሰቡትን ማስረጃ ለፍርድ ቤቱ አስተምተዋል። ከነዚህም መካከል የተረጂዎችን ቁጥር ከፍ በማድረግና የሌሉ ተረጂዎችን እንዳሉ በማስመሰል ኢትዮጵያ በከፍተኛ የውጭ ምንዛሪ ያስገባቸውን ከ700,200 ኩንታል በላይ የስንዴና የበቆሎ እህል እንዲሁም 208,000 ሊትር ዘይትና ጥሬ ገንዘብ አቶ ምትኩ ከሚመሩት ተቋም ወጪ ተደርጎ ለኤልሻዳይ ድርጅት እንዲሰጥ አድርገዋል የሚል ይገኝበታል። በተጨማሪም በሁለተኛ ተጠርጣሪ በአቶ ምትኩ ልጅ በኢያሱ ምትኩ ስም ከኤልሻዳይ ድርጅት የተገዙለት ሁለት መኪኖች መኖራቸውን ፖሊስ ገልጿል። ለልጃቸው ለአቶ ኢያሱ ኤልሻዳይ የተባለው የበጎ አድራጎት ድርጅት ከ2013 ዓመተ ምህረት ጀምሮ በወር 15,000 ብር የቤት ኪራይ ተከራይቶለት እንደሚያኖረውም ነው የፖሊስ ማስረጃ የሚያመለክተው። ፖሊስ አክሎም ከ2006 እስከ 2012 ዓመተ ምህረት ድረስ 472,886,304 ብር ከ33 ሳንቲም ወጪ ተደርጎ ለድርጅቱ መከፈሉን አመልክቷል። በዚህም ከድርጅቱ ጋር በመመሳጠር ያልተገባ ጥቅም በማግኘት ቤትና ሌሎች ንብረቶችን ማፍራታቸውን የገለጸው ፖሊስ ምንጩ ያልታወቀ የተለያየ የውጭ አገር ገንዘብ ከአቶ ምትኩ ካሳ ቤት መገኘቱንም አስረድቷል። እስካሁን ላደረገው ምርመራ የ15 ምስክሮችን ቃልና በርካታ የሰነድ ማስረጃዎችን መሰብሰቡን አስታውቆ የተጨማሪ ምስክሮችን ቃል ለመቀበል ግብረ አበር ለመያዝና ተጨማሪ ማስረጃ ለማሰባሰብ ፖሊስ የ14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። የአቶ ምትኩና የልጃቸው ጠበቆች አቶ ፈቱ ኑሬና አቶ ሀብተ ማርያም ጸጋዬ ፖሊስ 14 ተጨማሪ ቀናት መጠየቁን በመቃወም ተከራክረዋል። ሁለቱ ጠበቆች ለአሜሪካ ድምጽ እንደገለጹት አቶ ምትኩ ካሳን በተመለከተ ፖሊስ ጉዳያቸውን የማጣራት ስራ ቀደም ብሎ መጀመሩን የገለጸ መሆኑን እንዲሁም በአራት ክልሎች ላይ የተረጂዎች ቁጥር እንዲጨምርና የሌሉ ተረጂዎች እንዳሉ ተደርጎ በመመሳጠር ተፈጽሟል የተባለውን የሙስና ድርጊት በተመለከተ ፖሊስ የዋና ኦዲተር መስሪያ ቤት ኦዲት ማድረጉን በጊዜ ቀጠሮ መጠየቂያ ሰነዱ ላይ ያመለከተ መሆኑን በመጠቆም የማጣራት ጉዳዩ ያለቀ በመሆኑ የጊዜ ቀጠሮ ሊጠየቅ አይገባም ሲሉ መከራከሪያ ማቅረባቸውንም አብራርተዋል። በተጨማሪም ፖሊስ የጊዜ ቀጠሮ የጠየቀባቸው ጉዳዮች ከተቋም የሚመጡ ማስረጃዎችን ማሰባሰብ በመሆናቸው ተጠርጣሪዎቹ በዋስትና ቢወጡ እነዚህን ከተቋም የሚፈለጉ ማስረጃዎች ሊያጠፉ የሚችሉ አለመሆናቸውን በመግለጽ ፖሊስ ማስረጃዎቹን ለማሰባሰብ የሚከለክለው ነገር የለም ሲሉም ለፍርድ ቤቱ አመልክተው ጉዳዩ ዋስትና እንደማያስከለክል ለችሎቱ አብራርተዋል። በአቶ ምትኩ ልጅ በአቶ ያሱ ላይ የቀረበውን ጉዳይ በተመለከተ ደግሞ የመንግስት እንዲሁም የህዝባዊ ድርጅት ሰራተኛ ስለመሆኑ ወይም ከመንግስት ሰራተኛ ጋር ለመመሳጠሩ በጊዜ ቀጠሮ መጠየቂያው ላይ የተጠቀሰ ነገር አለመኖሩን ለአሜሪካ ድምጽ የገለጹት ጠበቆቹ ይህ ደግሞ በሙስና እንደማያስጠረጥርና በሙስና ወንጀል ችሎትም ሊታይ እንደማይገባ መከራከራቸውን ተናግረዋል። በመሆኑም ፖሊስ ያቀረበው የጊዜ ቀጠሮ ውድቅ ተደርጎ አቶ ምትኩና ልጃቸው አቶ ያሱ በዋስትና እንዲለቀቁ መጠየቃቸውን አስረድተዋል። ፖሊስ በበኩሉ በዋስትና ቢወጡ መረጃ ሊያሸሹ ይችላሉ ብሎ የተከራከረ ሲሆን የግራቀኙን ክርክር የተከታተለው ፍርድ ቤቱ የዋስትና ጥያቄውን ውድቅ በማድረግ ከጉዳዩ ውስብስብነት አንጻር ተጨማሪ ምርመራ ማድረግ እንደሚያስፈልግ በማመን ለፖሊስ 14 ቀን ጊዜ በመፍቀድ ለሐምሌ 22 2014 ዓመተ ምህረት ቀጠሮ መስጠቱን የተጠርጣሪ ጠበቆች አቶ ፈቱ ኑሬና አቶ ሀብተ ማርያም ጸጋይ ገልጸዋል። በነዚህ ቀናት ውስጥ ሁለተኛ ተጠርጣሪ አቶ ኢያሱ ምትኩ በሙስና ወንጀል የተጠረጠረበትን ትክክለኛ ምክንያት ፖሊስ በልዩ ሁኔታ አረጋግጦ እንዲያቀርብ ትዕዛዝ መሰጠቱንም ተናግረዋል። ሀገራቸውን ለበርካታ አመታት በተለያዩ ኃላፊነቶች ያገለገሉት አቶ ምትኩ ካሳ በሙስና ተጠርጥረው ትናንት በቁጥጥር ስር እስከዋሉበት ጊዜ ድረስ ላለፉት 7 አመታት የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽነር በመሆን ሰርተዋል። ኮሚሽነሩ እንደ ጎርጎሮሳውያኑ በ2019 የተመድ ዋና ጸሐፊ የውስጥ ተፈናቃዮች ከፍተኛ ፓነል አማካሪ ሆነው ማገልገላቸውም ይታወቃል። ካቶ ምትኩና ከቤተሰባቸው በተጨማሪ የኤልሻዳይ ድርጅት ኦፕሬሽናል ዘርፍ ምክትል ስራ አስኪያጅ ዶክተር ዮናስ ወልደተንሳይ እንዲሁም የድርጅቱ የፋይናንስ ዘርፍ ምክትል ስራ አስኪያጅ አቶ ደሞዝ ኃይሉ በፖሊስ የምርመራ መዝገብ ላይ በተጠርጣሪነት እንደሚፈለጉ ፖሊስ ለኢትዮጵያ ቴሌቪዥን መግለጹ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዚህም ዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ የመጽሔት ርዕስ ደግሞ ወደ ዓለም አቀፍ ጉዳዮች ይወስድናል። ፕሬዚዳንት ጆ ባይደን በስልጣን ከተቆናጠጡ የመጀመሪያቸው የሆነውን የመካከለኛው ምስራቅ ጉብኝታቸውን በእስራኤል ጀምረዋል። እስራኤል የመከላከያ አቅሟን ከጎረቤት አረብ አገሮች ጋር በማቀናጀት ከኢራን የሚመጣውን ስጋት ለመከላከል ትችል ዘንድ አስተዳደራቸውም መምከሩ ተገልጧል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ እንዲሁም የዋይት ሀውስ ሌላዋ ዘጋቢ አኒታ ፓውል የላኳቸውን ዘገባዎች እንግዱ ወልዴ እንደሚከተለው ጨምቆ ያቀርበዋል።
ፕሬዚደንት ጆ ባይደን የመካከለኛው ምስራቅ ጉብኝታቸውን ትናንት ረቡዕ በቴል አቪቭ ሲጀምሩ ለእስራኤል ጠንከር ያለ የአለንልሽ መልእክት አስተላልፈዋል።
ለእስራኤል ደህንነት ያለንን የማይናወጥ ቁርጠኝነት በድጋሚ እናረጋግጣለን። ይህም በዓለም ተወዳዳሪ የማይገኝለትንና በዘመናዊ የመከላከያ ቴክኖሎጂ ረገድ ያለንን ትብብር ይጨምራል።
ፕሬዚደንት ባይደን እነዚሁኑ ዘመናዊ የሚሳኤል መከላከያ መሳሪያዎችን ጎብኝተዋል። ከነዚህም ቴክኖሎጂዎች መካከል አይረን ዶም እና አይረን ቢም በመባል የሚታወቁትን ሚሳኤሎች ተመልክተዋል። ለነዚህ መሳሪያዎች ግንባታ አሜሪካ በቢሊዮን የሚቆጠር ዶላር ረድታለች። ለባላንጣቸው ኢራን መልእክት ለማስተላለፍም እስራኤል ያላትን የመከላከያ አቅም በጎረቤት ካሉ የአረብ አገራት ጋር እንድታቀናጅ ዋሽንግተን አበረታታለች። ኢታን ጊልቦአ በባር ኢላን ዩኒቨርሲቲ የአሜሪካና እስራኤል ግንኙነትን በተመለከተ ተመራማሪ ናቸው።
ዩ ሃቭ one last chance to go back to the
ወደ 2015 የኒውክሌር ስምምነት ለመመለስ አንድ የመጨረሻ እድል አለ። ካለበለዚያ አሜሪካ መልሳ ራስን ስጋት ላይ የሚጥል አንድን ቀጠናዊ የመከላከያ ስርዓት እየደገፈችና ስፖንሰር ልታደርግ ነው ማለት ነው።
ከእስራኤል ቴሌቪዥን ጋር ባደረጉት ቃለ መጠይቅ ባይደን እንዳሉት በኢራን ላይ ኃይል የሚጠቀሙት እንደ መጨረሻ አማራጭ ነው። ባይደን በአካባቢው በሚገኙበት በዚህ ወቅት እስራኤል ከአረቡ ዓለም ጋር ጠለቅ ያለ የመቀራረብ ሁኔታ ለመፍጠር ጓጉታለች። የእስራኤሉ ጠቅላይ ሚኒስትር ያኢር ላፒድ ይህንኑ በተመለከተ በአጽንኦት ተናግረዋል።
We will discuss building a new security and economy.
በአብርሃም ስምምነትና በኔጌቭ ጉባኤ መሰረት በመካከለኛው ምስራቅ ከሚገኙ አገሮች ጋር አዲስ የደህንነትና የኢኮኖሚ ግንኙነት ለመገንባት ውይይት እናደርጋለን። ኢራን የኒውክሌር መርሃ ግብሯን እንድታቆም ጠንካራ ዓለም አቀፍ ትብብር እንደገና የሚታደስበት ሁኔታ እንወያያለን።
ዲ አብርሃም አኮርድ ወይም የአብርሃም ስምምነት ተብሎ የሚጠራው በቀድሞ የአሜሪካ ፕሬዝዳንት በነበሩት ዶናልድ ትራምፕ ስልጣን ዘመን በእስራኤልና በአረቡ ዓለም መካከል ዲፕሎማሲያዊ ግንኙነቶች እንዲሻሻሉ የተደረገ ስምምነት ነው። አረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት እያጠበቁ ቢሆንም ከ1967 ጀምሮ በእስራኤል በተያዙት የፍልስጤም ግዛቶች ዌስት ባንክ እና ጋዛ ሰርጥ ግጭቶች በመቀጠል ላይ ናቸው። ዛሃ ሐሰን በካርኔጊ ኢንዳውመንት ተመራማሪ ናቸው።
The Palestinian issue has largely dropped off the map of the
በአብርሃም ስምምነት ውስጥ የፍልስጤም ጉዳይ ተረስቷል። ትኩረቱ በፍልስጤም ኪሳራ በእስራኤልና በአረብ ጎረቤቶቿ መካከል ቀጠናዊ የኢኮኖሚ ግንኙነትን ማሳደግ ነው።
በቅርቡ ተግባራዊ እንደማይሆን ቢያምኑም ነገ አርብ የፍልስጤም መሪዎችን የሚያገኙት ፕሬዝዳንት ባይደን የሁለቱ ሀገሮች ችግር በሁለቱ ሀገሮች ብቻ መፈታት አለበት የሚለውን መርህ እንደሚደግፉ አስታውቀዋል።
በእኔ አመለካከት ወደፊት በሁለቱም ሀገሮች እኩልነት፣ ነጻነት፣ ብልጽግናና ዲሞክራሲ ለማስፈን ብቸኛው አማራጭ ነው።
ፕሬዝዳንት ባይደን በመጀመሪያው የጉብኝት ቀናቸው መጨረሻ የእስራኤልን የጅምላ እልቂት መታሰቢያ ጎብኝተዋል። በዚህም በሚሊዮን የሚቆጠሩና በሁለተኛው ዓለም ጦርነት ወቅት የተጨፈጨፉ አይሁዶችን አስበዋል። ከእልቂቱ የተረፉ አሜሪካውያንንም አግኝተዋል። ፓትሲ ዊዳኩስዋራ እና አኒታ ፓውል ከኢየሩሳሌም ላጠናቀሩ ዘገባ እንግዶ ወልደ ነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። አድማጮች ወደ ሁለተኛው አጋማሽ ከመላፋችን አስቀድሞ በተለያዩ መንገዶች የአሜሪካ ድምጽን እንዴት መከታተል እንደምትችሉ እናስታውሳችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በኢትዮጵያ የሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ28 መሆኑን ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ኢትዮጵያ በሚቀጥለው ዓመት 100 ሚሊዮን ኩንታል ስንዴ ለማምረት አቅዳለች ሊንደረደራል። ኢትዮጵያ በገበያ ውስጥ ያለውን የስንዴ አቅርቦት እጥረት ለመቅረፍ በዓመት 17 ሚሊዮን ኩንታል ከውጭ ታስገባለች። ለዚህ ደግሞ እስከ 1 ቢሊዮን ዶላር ወጪ ታደርጋለች። ኢትዮጵያ ይህን ከውጭ ሀገሮች የሚገባ ስንዴ በሀገር ውስጥ በመተካት ለዚህ የምታወጣውን የውጭ ምንዛሪ ለመቀነስ በሚቀጥለው ዓመት በመኸርና በመስኖ 100 ሚሊዮን ኩንታል ስንዴ ለማምረት ማቀዷ ነው የተገለጸው። ይሁንና የዳቦ አምራቾች ደግሞ እኛ የምንፈልገው ስንዴ አይነት ካልተመረተ ያለብን የስንዴ እጥረት ላይቀርፍ ይችላል ይላሉ። ለመሆኑ ዳቦ አምራቾች የሚፈልጉት ስንዴ ምን አይነት ነው? መንግስት የሚያደርገው ስትረት ይህን ፍላጎት ከግምት ያስገባ ይሆን? ገብረ ሚካኤል ገብረ መድን ነው እነኚህን ጥያቄዎች ይዞ በጉዳዩ ዙሪያ ተከታዩን ያጠናቀረው።
በኢትዮጵያ ግብርና ምርምር የተገኙ መረጃዎች እንደሚያሳዩት በኢትዮጵያ በአጠቃላይ በአመት እስከ 58 ሚሊዮን ኩንታል ስንዴ ይመረታል። የሀገሪቱ አመታዊ የስንዴ ፍላጎት መጠን ደግሞ 80 ሚሊዮን ኩንታል ነው። ፍላጎቱ ከሚመረተው በላይ በመሆኑም ክፍተቱን ለመሙላት ሀገሪቱ ስንዴ ከውጭ እንደምታስገባ የመስኖ ስንዴ ፕሮጀክት አስተባባሪ ዶክተር ዳንኤል ሙለታ ለአሜሪካ ድምጽ ተናግረዋል።
እስከ ቅርብ አመታት ድረስ እስከ 17 ሚሊዮን ኩንታል ከውጭ ያስገባል። የፍላጎቱን 25% ማለት ነው ከውጭ በማስገባት ነበር ምናሟላው። ይሄ እስከ 1 ቢሊዮን ዶላር ሊያስወጣን እንደሚችል አይተናል።
ለስንዴ ፍላጎት መጨመር እንደ ምክንያት የሚነሳው የህዝብ ቁጥር ማደግ፣ ከከተሞች መስፋፋት ጋር ተያይዞ የህዝቡ ያመጋገብ ልምድ መቀየር፣ እንዲሁም በህዝቡ ዘንድ ዳቦ፣ ፓስታና መኮሮኒ የመመገብ ባህል እየጨመረ መምጣት እንደሆኑ ይገልጻሉ ዶክተር ዳንኤል።
ሰው ወደ ዳቦ፣ ወደ ፓስታ፣ ወደ መኮሮኒ የምግብ ባህሉን እየቀየረ ስለመጣ ፍላጎቱ በጣም ከፍተኛ ሆኗል፣ በከፍተኛ ሁኔታ ጨምሯል። ለዚህም ነው እስከ 1 ቢሊዮን ዶላር መንግስት እያወጣ ከውጭ የሚያስገባ የነበረው።
በዚህ ምክንያት እያደገ ያለውን ፍላጎት ለማሟላት መንግስት ስንዴን በመኸር ወቅት ብቻ ማምረት በቂ ሆኖ ስላላገኘው በመስኖ ለማምረት ፕሮጀክት ቀርጾ ተግብሯል ይላሉ።
የመስኖ ስንዴ ፕሮጀክት በሰፊው ከተጀመረ ይሄ 4ኛ አመቱ ነው። እድገቱም እጅግ በጣም ትልቅ ነው። እንደሚታወቀው ከአራት አመት በፊት በ3500 ሄክታር አካባቢ ነበር የጀመርነው። አሁን ከ400000 ሄክታር በላይ ደርሷል። በመህር ወቅት ከሚመረተው የተሻለ ምርታማነት አለው። ምክንያቱም ውሃ መጠነህ ነው የምትሰጠው፣ ሙቀትም ስላለ የበሽታ ኢንሲደንሱም በጣም ዝቅተኛ ስለሆነ በበጋ ወራት ላይ የተሻለ ምርታማነት ይገኛል። ከ35 እስከ 40% እስከ 40 ኩንታል ፐር ሄክታር ብናመርት እስከ 35 እስከ 40 ሚሊዮን ኩንታል ልናገኝ እንችላለን።
በሀገሪቱ ያጋጠመውን የስንዴ አቅርቦት እጥረት ለመቅረፍ በዚህ መልኩ እየተሰራ ቢሆንም የዳቦ አምራቾች ደግሞ ከዚህ ጋር የተያያዘ ጥያቄ ያነሳሉ። በሀገሪቱ እየተመረተ ያለው ስንዴ ለዳቦ ምርት የሚሆን ነው ወይ ሲሉም ይጠይቃሉ። ቪኦኤ በስንዴ አይነት ዙሪያ ማብራሪያ እንዲሰጡት በኢትዮጵያ ግብርና ምርምር ኢንስቲትዩት የስንዴ ጥራት ተመራማሪ የሆኑትን አቶ ታምራት ኮሬን ጠይቋል።
ሶስት አይነት ስንዴዎች አሉ። አንደኛው ዱረም ስንዴ ወይም ደግሞ ለፓስታ፣ ለማካሮኒ፣ ለኖድል የሚሆን ማለት ነው። ሁለተኛው አይነት ደግሞ የዳቦ ስንዴ የምንለው ወይም ሃርድ ዊት የምንለው አይነት ዝርያ ነው። ሶስተኛው ደግሞ ሶፍት ዊት የምንለው ወይም ደግሞ ለብስኩት፣ ለኩኪስ፣ ለፓስተሪ ለነዚህ የሚሆን የምንጠቀምበት የስንዴ አይነት ነው ማለት ነው።
የስንዴን ጥራትና አይነት የሚለየው በውስጡ ያለው የፕሮቲን ይዘትና ጥራት በተለይም የግሉተን መጠን እንደሆነ አቶ ታምራት ይናገራሉ።
ለፓስታ በተለይ ስፓጌቲ፣ ማካሮኒ፣ ኖዲል ቨርሲተል የሚባሉ አይነት የፓስታ አይነቶች አሉ። ለነዚህ የሚያስፈልገው አንደኛው በመናይበት ጊዜ ዋንኞቹ የሚባሉት የፕሮቲን ነው። የፕሮቲን ይዘታቸውና የፕሮቲን ጥራት በዛ ውስጥ ደግሞ ስፔሲፋይ በመናረግበት ጊዜ ግሉተን የሚባል አለ። ፓስታ ተለጥጦ ወይም ደግሞ ኢላስቲክ ኔቸር እንዲኖረው የሚያደርግ ኔቸር ያለው ግሉተን ወይም ደግሞ ዌት ግሉተን ይባላል። የፕሮቲን ኳሊቲ ደግሞ የምናይበት ግሉተን ኢንዴክስ የሚባል አለ። ያ የግሉተን ኢንዴክስ የዌት ግሉተን አማውንቱ ኢንዱስትሪዎች ከሚፈልጉት ለፓስታ ጥራት ከሚፈልጉት ደረጃ ከ70ና ከ80% በላይ በሚሆንበት ጊዜ ግሉተን ኢንዴክሱ አሟልቷል ይባላል ማለት ነው።
ለዳቦ ምርት የሚሆነው ስንዴ የግሉተን መጠኑ ከ27 እስከ 30 መሆን እንዳለበትም ይገልጻሉ።
የዳቦ ስንዴ በመናይበት ጊዜ የዳቦ ስንዴ በአብዛኛው ኔቸሩ ዳቦ ሎፍ ወይም ደግሞ ኩፍ እንዲል ነው። እንደ ፓስታው እንዲለጠጥልን ወይም ደግሞ ኢላስቲክ እንዲሆን ሳይሆን በሚቦካበት ጊዜ ወይም ፈርመንት አድርጎ በሚሄድበት ጊዜ የሚነሳልን ወይም ደግሞ ኩፍ ብሎ እንዲይዝልን የሚያደርግ ኔቸር ያለው ስለሆነ ኢላስቲክ ኔቸር ነው። ይሄንንም ግሉተን ፊት ያልናቸው የግሉተን መጠን ነው። ይሄ ኢላስቲክ ያልነው የፓስታ ላይ እዚህ ጋር ደግሞ ኤክስፓንሽን ይባላል። ኤክስፓንድ ወይም ከፍ እንዲል የሚያደርግልን ማለት ነው። እዚህ ጋርም የግሉተን መጠኑ ከፍ ያለ ነው። በፓስታ ደረጃ ባይደርስም ኦሬዲ ተቀራራቢ የምንላቸው ናቸው። ከ27 እስከ 30 ባለው ነው። ለፓስታ በሚሆን ሰዓት ከ30 በላይ ነው።
የስንዴ ጥራት ላይ አሉታዊ የሚሆን አውንታዊ አስተዋጽኦ የሚያደርጉ ምክንያቶች እንዳሉም ያብራራሉ።
አንደኛው የአፈሩ ሁኔታ ነው። የአፈሩ ሁኔታ የሚያስፈልገው ንጥረ ነገር አፈሩ ውስጥ የሚገኝ ከሆነ ያ ንጥረ ነገር ይዞልን እንዲቆይ ያደርጋል። አንደኛው ነው። ሌላው የአየር ንብረቱ ሁኔታ ቴምፕሬቸሩ ሙቀቱ የሚፈለገው በተለይ ስንዴ እንደምናቀው በተለይ የዱረም ስንዴ ይሄ ከምናቀው ሙቀት አካባቢን በጣም ይመርጣል። ያ ለሙቀት አካባቢ የሚመች አይነት ሙቀት ሲያገኝ ንጥረ ነገሩ እየጎለበተ ይመጣል ማለት ነው።
የኢትዮጵያ የመስኖ ስንዴ ልማት ፕሮጀክት የዳቦ አምራቾችን ፍላጎት ታሳቢ በማድረግ ለዳቦ ስንዴ ትኩረት መስጠቱን ዶክተር ዳንኤል ተናግሯል።
ያመረስን ያለ ነው እንደውም ባብዛኛው የዳቦ ስንዴ ነው። እንደገና ደግሞ ዝርያዎቹም አዳዲስ ዝርያዎች ለቆላማ ቦታ ነው ያዘጋጀናቸው። እነሱ ደግሞ ከሃይላንድ ዝርያዎች ሲግኒፊካንትሊ የተለዩ አይደሉም። የተለየ የሚያደርጋቸው ቶሎ መድረሳቸው ነው። ቶሎ መድረሳቸው ደግሞ ምን ፈልገው ቀዝቃዛው ወቅት በጣም ትንሽ ነው። ቆላማው 3 ወር 4 ወር ነው። ስለዚህ በዛች በ3 ወር እና በ4 ወር ውስጥ እንዲደርሱ ቶሎ ማቹር እንዲያደርጉ ስለምንፈልግ እነሱን አመጣን። እንደውም ደግሞ ከአሁን ካነሳው ሐሳብ በተቃራኒ ወደ ፈንታሌ ኪቢል አካባቢ በብዛት በመስኖ ስንዴ አብቅለን ነበር እና አዳማ አካባቢ ያሉ የዳቦ ፋብሪካዎች በ2012 ማለት ነው በ1500 ገዝተውት ነበር። ሂደው ቴስት ሲያደርጉት በጣም ጥሩ ስለነበረ ተመልሰው በ1800 ፋርም ጌት ላይ ሲገዙት ነበር። ኳሊቲውን አይተዋል።
ከዚህም በላይ አሁንም የዳቦ አምራቾቹ የሚፈልጓቸው የስንዴ ዝርያ አይነቶች ካሉ ለኛ ይንገሩን፣ እነሱን ለማምረት ዝግጁ ነን፣ አብረንም እንሰራለን ብለዋል የፕሮጀክት አስተባባሪው።
የተለዩ ዝርያዎችን ፈልጋለን የሚሉ ከሆነ ለኛ ያቀርቡት፣ እነዛን ቫራይቲዎች አስገብተን አሁን በሚሰራው 1 ሚሊዮን ሄክታር ውስጥ በሰፊው መስራት እንችላለን። ቀርበው ቢያናግሩ ከነሱ ጋር ለመስራት እኛ በጣም ሬዲ ነን። ምክንያቱም ዲማንድ ድሪቭን የሆነ ስራ ነው መስራት የምንፈልገው። የተለየ ፍላጎት ካላቸው እኛን ቢያናግሩን በጣም ደስ ይለናል።
ኢትዮጵያ በመስኖ ለማምረት ካቀደችው 40 ሚሊዮን ኩንታል በተጨማሪ 60 ሚሊዮን ኩንታል ስንዴ ደግሞ በመኸር ወቅት ለማምረት ማቀዷን ዶክተር ዳንኤል ገልጿል። ይህም አጠቃላይ ሀገራዊ የምርት እቅዱን ወደ 100 ሚሊዮን ኩንታል ያደርሷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችን ነው። ወደ ተከታዩ ቅንብር ውሰዳችሁ። ዓለም አቀፍ ርዕሰ ጉዳይ ነው። ይህ ደግሞ በጦርነት ቀጠና ውስጥ የሚገኙ በሺህ የሚቆጠሩ ሕፃናት ከፍተኛ ጥቃትና ሞት ይደርስባቸዋል ሲል የተባበሩት መንግስታት ድርጅት አስታወቀ። ባለፈው ዓመት በሺህ የሚቆጠሩና በጦርነት ቀጠና ውስጥ የሚገኙ ሕፃናት ከፍተኛ የሚባል ጥቃትና እንግልት፣ የአካል ጉዳት እንዲሁም አስገድዶ የመደፈርና ሞት የሚደርስ ወይም እስከ ሞት የሚዘልቅ ፈተና ወይም አደጋ ይደርስባቸዋል ሲል የመንግስታቱ ድርጅት አመልክቷል። እንደ ዩክሬን ባሉ አዲስ ጦርነት የተቀሰቀሰባቸው አካባቢዎች ለሚኖሩ ሕፃናት የደህንነት ሁኔታ ስጋት እየጨመረ መጥቷል ሲልም የተባበሩት መንግስታት ድርጅት ጨምሮ ገልጧል። እንግዲ ወልዴ ነው ያቀናበረው።
አፍጋኒስታን፣ ኮንጎ ዲሞክራቲክ ሪፐብሊክ፣ እስራኤል እና የተያዙት የፍልስጤን ግዛቶች፣ ሶማሊያ እና የመን ባለፈው ዓመት ሕፃን ሆኖ ለመኖር እጅግ አደገኛ ቦታዎች ተብለው ተመዝግበዋል ሲል የተባበሩት መንግስታት ድርጅት ባወጣው ዓመታዊ ሪፖርት አስታውቋል። ቨርጂኒያ ጋምባ የዋና ጸሐፊው የሕፃናትና የግጭት ልዩ ልዑክ ናቸው።
Despite some progress, children have continued to suffer the consequences of
ኦነታው እንደሚያሳየው ግጭት ባለባቸው አካባቢዎች የሚኖሩ በሺዎች ባይሆኑ እንኳን በመቶዎች የሚቆጠሩ ሕፃናት በየቀኑ የጥቃት ሰለባዎች ይሆናሉ።
የዋና ጸሐፊው የሕፃናትና የግጭት ልዩ ልዑክ ቨርጂኒያ ጋምባ የሚመሩት ቢሮ በየአካባቢው ካሉ የተመድ ሰራተኞች ጋር በመተባበር እንዳረጋገጠው 24,000 የሚሆኑ በሕፃናት ላይ የደረሱ በደሎች ተመዝግበዋል።
ከ8 ሺህ በላይ የሚሆኑ ህጻናት ተገድለዋል አሊያም ያካል ጉዳት ደርሶባቸዋል። 6310 የሚሆኑ ተመልመለው ውጊያ ላይ እንዲሳተፉ ሲደረግ 3500 የሚሆኑ ደግሞ ተጠልፈዋል። ሪፖርቱ ይፋ ያደረገው ትልቅ አሳሳቢ ዝንባሌ ደግሞ በህጻናት ላይ የጨመረ የመጣው ጠለፋና ጾታዊ ጥቃት ነው። ከ2020 ጋር ሲነጻጸር ጠለፋና ጾታዊ ጥቃት በ20% ጨምሯል። ቨርጂኒያ ጋምባ እንዳሉት የሚጠለፉት ልጃገረዶች ወደ ህገ ወጥ አሸጋጋሪዎች ተላልፈው ከዛም እንደ ቦኮ ሐራምና በምዕራብ አፍሪካ የአይሲስ ክንፍ ላሉ ቡድኖች ተላልፈው ይሰጣሉ። 98% የሚሆነው ጾታዊ ጥቃት በልጃገረዶች ላይ እንደሚፈጸምም አክለዋል።
Grave violations against children are intrinsically linked to unfolding conflicts around the world.
እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ከአራት ከፍተኛ ጥቃት ከደረሰባቸው ውስጥ አንዷ ሴት ነበረች። በ2021 ግን ከሶስት ተጠቂዎች መካከል አንዷ ሴት ሆናለች። በቻድ ሐይቅ ተፋሰስ አካባቢ በልጃገረዶች ላይ የተፈጸመ ጥቃት በከፍተኛ ደረጃ ጨምሯል።
ካሜሩን፣ መካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ሊቢያ፣ ኒጀር እና ናይጄሪያ የቻድ ሐይቅ ተፋሰስ አካባቢ በመባል ሲታወቁ እነዚህ አካባቢዎች አለመረጋጋት፣ የጎሳ ግጭት እና ሽብር የሚበዛባቸው አካባቢዎች ናቸው። የዚህ አመቱ የተመድ ሪፖርት በህጻናት ላይ በደል የሚፈጽሙን መንግስታት በስም መጥራትና ማሸማቀቅ በሚል መሪ ቃል ይወጣ ነው። በሪፖርቱ እንደተጠቀሰው 57 የሚሆኑ ወገኖች በግጭት ላይ ተሳትፈዋል። ከዚህ ውስጥ 7ቱ መንግስታት ሲሆኑ የተቀሩት ደግሞ ከመንግስት ውጪ ያሉ ኃይሎች ናቸው። ስማቸው ከተጠቀሰው መንግስታት ውስጥ ማይናማር፣ ኮንጎ እና ሶሪያ ይገኙበታል። አይሲስ፣ አልቃይዳ፣ ቦኮ ሐራም እና አልሻባብ ከመንግስት ውጪ ያሉ ኃይሎች ዝርዝር ውስጥ በቀዳሚነት ተመዝግበዋል። የህጻናትና የግጭት ልዩ ልዑክ የሚያገለግሉት ቨርጂኒያ ጋምባ በተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ የተሰጣቸው አዲስ ልዩ ስራ ደግሞ በኢትዮጵያ፣ ሞዛምቢክ፣ ዩክሬን እና መካከለኛው ሳህል አካባቢዎች የተፈጠሩትን አዲስ ክስተቶች መከታተል ነው። ከተመድ ለተላከው መግለጫ እንግዶ ሌነኝ ከአሌክዛንድሪያ ቨርጂኒያ።
አመሰግናለሁ እንግዱ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ዓለም አቀፍ ርዕስ ደግሞ ወደ ሞዛምቢክ ይመለሰናል። የህፃናት ጉዳይንም ይመለከታል። ኒክታር ቤንዲክቶ በደቡብ ማዕከላዊ ሞዛምቢክ የሚኖር ሳሊ ነው። አካል ጉዳተኛም ነው። ነገር ግን ጉዳቱ ሳያግደው የህፃናት ኪነጥበብ ትምህርት ቤት የመክፈት ህልምም አሳድሯል። የአንድሬ ባፕቲስታን ይህን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
ኒክታር ቤኔዲቶ ገደብ ማለት ምን እንደሆነ ያውቃል። ከወልደቱ አንስቶ በእጆቹ መተጣጠፊያ ላይ ጉዳት ስላለበት በእግሮቹ በመጠቀም ስዕል ይስላል። ኒክታር በ37 ዓመት ዕድሜ ካጋጠሙኝ ነገሮች ሁሉ ኮቪድ-19 ትልቁ ተግዳሮት ነው ይላል። ይሁን እንጂ ኒክታር ስራ አላቆመም። እንደውም ይሄ ሁኔታ የዓለምን ባይተሰኘ ተከታታይ የስዕል ስራዎችን እንዲሰራ አነሳስቶታል።
የዓለምን ባይተሰኘውን ብዙ ጊዜ ስየዋለሁ።
ይህ የስዕል ስብስብ ኮቪድ-19 በህይወታቸው ላይ ከባድ ጫና ያስከተለባቸው ሴቶችና ህጻናት ላይ ያተኩራል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ ኮቪድ-19 ያለዕድሜ ጋብቻና የልጃገረዶች ትምህርት ማቋረጥ ችግር በዓለም ዙሪያ እንዲንሰራፋ አድርጓል ሲል ያስታወቀ ሲሆን የሞዛምቢክ ባለስልጣናትም በዚሁ ሐሳብ ይስማማሉ። ይህ ችግርም ኒክታር ቤኔዲቶ በሚኖርበት ማኒካ ግዛት ተስፋፍቷል። የኒክታር ስዕሎችና አዲሱ ስራውም ይህንን የሚያስቀኝ ሲሆን በምስሉ ላይ ያሉ ህይወት የከበዳቸው ነፍሰ ጡር ሴቶችን ያስቃኛል።
When COVID started, people in rural areas.
COVID በተከሰተ ጊዜ በገጠር የሚኖሩ ሰዎች ምን እንደተፈጠረ እንኳን አላወቁም ነበር። በዚህ ምስል ላይ የሚታዩ ሴቶች ሁሉንም ነገር የተሸከሙ ሲሆን ኮቪድ-19 የሆነ መጥፎ እርግማን ነው ብለው ስለሚያስቡ የሚኖሩበትን መንደር ለቀው ሲሄዱ ያሳያል። ለዚያም ነው ከጀርባቸው ሳልኳቸው።
ሌላኛው ምስል ደግሞ አንዲት ቆንጆ ሴት እንስራ ተሸክማ ያሳያል። ፊቷ ላይ ሐዘን የሚታይ ሲሆን ከትምህርት ቤት በመቅረቷ ነው ያዘነችው ይላል ኒክታር።
She must go to work in the field something she didn't want to do.
መስራት የማትፈልገውን ስራ መስክ ሄዳ መስራት አለባት። ነገር ግን በልጅነቷ ስላገባች ይህንን ለማድረግ ትገደዳለች።
በወረርሽኙ የተነሳ የተጣሉ የእንቅስቃሴ ገደቦች ኒክታር እንደ ልቡ ተጓጉዞ በሌሎች ከተሞችም ስራውን እንዳያሳይ ተግዳሮት ደቅኖበታል። ስዕሎቹን ለጓደኞቹ በመሸጥ ከሚያገኘው ገቢና ከመንግስት በሚሰጠው የምግብ ድጋፍ ኑሮ እንደሚመራ ይገልጻል። ነገር ግን በዚህ አያማርርም።
For me, art is not about the money.
ጥበብ ስለ ገንዘብ ተብሎ የሚደረግ ነገር አይደለም። ጥበብ ማለት ሰዎች ነገሮችን በተለየ አተያይ እንዲያዩ ማድረግ ነው።
ኒክታር ለሳለ አካል ጉዳተኝነቱ ከሌሎች ጻናቶች ጋር እንዳይጫወት አግዶት ነበር። ከብቸኝነቱ ለመላቀቅ ሲል መሳል መጀመሩንም ይናገራል። አሁን ላይ ታዲያ አካል ጉዳት ያለባቸውም ሆነ ከጉዳት ነጻ ለሆኑ ህፃናት የስነ ጥበብ ትምህርት ቤት መክፈት ህልም አለው።
I want to gather many children and teach art.
ብዙ ህፃናትን አሰባስቤ ስዕል ማስተማር ፈልጋለሁ። ነገር ግን ብቻዬን ይሄን ማድረግ አልችልም።
ኒክታር በስራዎቹ ፈጠራ ማበረታታትና እርስ በርስ መተሳሰብ እንዲኖር ለማድረግ ይጥራል። በጥበብ ሙያ ውስጥ ሊታወስበት የሚፈልገውና ሊተወው የሚሻው አሻራም ይህንኑ ነው።
እድን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ 4 ሰዓትም ይቀጥላል። በትላንትናው ዕለት አስተዋውቀን ለዛሬ ያሳደርነው ዘገባ ነው ወደ ሰሜን ኢትዮጵያም ይወስደናል። በትግራይ ክልል በሚገኙ የእዳጋ ሐሙስና ውቅሮ ከተሞች የሚገኙ ነዋሪዎች መሰረታዊ አገልግሎቶች በሌሉበት እንዴት እየኖሩ ነው ሲል ነበር ሙልጌታ ጽብሃ የመንግስት ሰራተኞች ስራተኞችና በንግድ ስራ የተሰማሩ ወገኖችን አነጋግሮ ተከታዩን የዘገበው።
ጎይቶም ገብረ እግዚአብሔር ይባላል። በትግራይ ክልል አዳጋ ሐሙስ በመትባል ከተማ ነዋሪ ነው። የመንግስት ሰራተኛ መሆኑ የሚናገረው ጎይቶም አንድ አመት ሙሉ ደሞዝ እንዳልተከፈለውና መሰረታዊ አገልግሎቶች ባለመኖሩ ችግር ውስጥ እገኛለሁ ብለዋል።
ከአሁን በፊት ትራንስፖርትም መጠነኛ ነው። ደሞዛችንና የነበረው ትራንስፖርት ማች ያደርጋል ማለት ነው። ጥሩ ነው የነበረው። ስለዚህ መጠነኛ ነው የነበረው ማለት ነው። አሁን የለም። አቁሎም ነዳጅ ምናምን ስለሌለ ያው ትራንስፖርት ተዘግቷል በሚባል ደረጃ ነው ያለ ማለት ነው። ደሞዝ ደሞ 12 ወር እስካሁን አልተከፈለንም። ያለ ደሞዝ ነው እየኖርን ያለ ነው። አሁን ኑራችን በጣም በከባድ ሁኔታ ነው ያለ ነው ማለት ነው። ምክንያቱም ያው ካገኘንም ከቤተሰባችን ለምነን ያመጣን ነው ያለ ነው። አሁን በጣም መሰረታዊ ሸቀጦችም ከባድ ስላሉ በጣም ዋጋቸው ስለከበረ ካሁን በፊት ዘይትም ሙሉ ነው የምንጠቀው የነበረው። ከዛ አስፌዛ ምናምን ሁሉም ሙሉ ነው የነበረው ማለት ነው። አሁን ግን በቃ እንደሆነታው ባገኘነው መልኩ ነው ሁሉም እየተጠቀምን ያለ ነው ማለት ነው።
እስካሁንም የሰብአዊ እርዳታ አለማግኘቱ ነው የተናገረው። ወይዘሮ ዝፋን ዮሐንስ የተባሉ በከተማዋ የሚኖሩ በበኩላቸው ልብስና ጫማ መሸጫ ሱቅ እንደነበራቸው ገልጸው በአሁን ጊዜ የሚገባ ሸቀጥ ባለመኖሩ ቡናና ሻይ እየሸጡ ለመኖር ጥረት እያደረጉ መሆኑ ገልጸዋል። በአሁን ጊዜ ባለው ችግር ተጠቂ የሆኑ ሴቶች ናቸው በማለትም ገልጸዋል።
ከባድ ስለሆነ እኛ በጭንቅ ላይ ነን ያለነው። ብዙ ሰው እየሞተ ነው በራብም። እርዳታም አለ ይባላል ያው እሱም ያልደረሰው ስንት እንዳለ ነው። ነዳጅ የለም። በጣም ከባድ ነው። በቃ ለመግለጽ ቃላት ያጥረኛል። እኛ በራሳችን ሰርተን የምንተዳደር የነበርና አሁን ደግሞ የሰው ጠባቂ ሆነናል። ባንክ ተጠቃሚ ኤቲኤም ይሁን ሌላ በዘመናዊ ሁኔታ ነበር የሚተዳደረው ሰው። በአሁን ሰዓት ግን ያስቀመጠው ብር እንዳይወጣ እንደፈለገ እንዳይጠቀም ባንክ አለመኖር ብር የለም። በአሁን ሰዓት በከባድ ችግር ላይ ነው ያለው ሰው። በእናቶች ደግሞ በወሊድ ምክንያት እየተሰቃዩ ትራንስፖርት አለመኖሩ አዲግራት ለመሄድ በመንገድ ላይ እየቀሩ ነው። ህክምና የሚባል የለም። እዚህ መድኃኒት የለም፣ ህክምና የለም።
በውቅሮ ከተማ ነዋሪ ሆኖ አቶ ገብረ እግዚአብሔር ገብረ መድህን የተባሉ የነዳጅ ማዲያና የኮንስትራክሽን ማሽነሪዎች እንደነበሯቸው ገልጸው ከጦርነቱ በኋላ ግን ኑሯቸው ከባድ ሁኔታ ውስጥ ይገኛል ብለዋል።
እጅግ በከፋ ሁኔታ ላይ ነው ያለነው። ድሮ ሰርተን ለመንግስት ግብር ከፍለን እኛም በጥሩ ሁኔታ ነበር የምንኖረው። ነዳጅ ማዲያ አለን፣ ትራንስፖርት ኮሚሽነር ኮንስትራክሽንም እነዚህ ስራዎች ላይ ተሰማርተን ነበር የምንሰራው። አሁን ያለንበት ሁኔታ በጣም መጥፎ።
አቶ ወልደ አብርሃ ተስፋይ የተባሉ በውቅሮ ከተማ ነዋሪ የሆኑት በጥሮታ ይተዳደሩ እንደነበሩ የገለጹ በበኩላቸው
ከባድ ነው ኑሮው።
አሁን ግዜም ደሞ ደሃ የሚችልበት አይደለም አሁን በፊት በሷን በጥረታ ነው መስተዳደር ሷም አጥቻታለሁ አሁን ያለ ባንክም ያለ አመት አርጌያለሁ ከሰኔ እስከ ሰኔ አመት አርጌያለሁ ሁሉ የለም ስልክ ያለ ኢንተርኔት ያለ ባንክ የለም ኑሮም ደሞ ገበያውም ደሞ በጣም አቸጋሪ ነው ስለዚህ ምንም ደሃ የሚችለው አይደለም
አስተያየት ሰጪዎቹ ሰብአዊ ድጋፍ በበቂ መንገድ ወደ ህዝብ ሊዳረስ ይገባል ህዝባዊ አገልግሎቶች ባንክ ስልክ መብራት ነዳጅ ኢንተርኔት እንዲሁም የመጓጓዣ አገልግሎት ሊለቀቁ ይገባል ብለው አጠቃላይ ችግሩ ደግሞ በሰላማዊ መንገድ እንዲፈታ ጠይቀዋል ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም
ሙልጌታ ጽብሃን አመሰግናለሁ አድማጮች ለምሽቱ የመጨረሻው አደረግነው ዘገባ ነው መስዳችሁ በኢትዮጵያ ከግማሽ ምዕተ ዓመት በላይ የቆየው የደም ልገሳ አቅርቦት ስርዓት ውስጥ በየዓመቱ የደም አቅርቦት ፍላጎት በ10% ያደገ እንደሚገኝ የብሔራዊ የደም ባንክ አስታውቋል በተለይም የእናቶችና የጨቅላ ህፃናትን ህይወት እንዲሁም የትራፊክ አደጋ ተጎጂዎችንና በጽኑ ህመም ላይ የሚገኙ በሽተኞችን ህይወት የሚቀጥለው ደም በህፃናት የህክምና ክፍል ውስጥ በከፍተኛ ሁኔታ ይባክናል ይላል ኤደን ገረመውናት የተከታተለችው
ባለም ዙሪያ ከፍተኛ የሆነ የደም ጥረት ካለባቸው ሀገራቶች መካከል አንዷ ኢትዮጵያ ናት ከዘመናዊ ህክምና ጋር ተያይዞም በቀረበው የጤና አማራጭ መሰረት ከፍተኛ ቁጥር ያለውን የእናቶችና የህፃናት ህይወት ለመታደግም ሆነ እንዲሁም በትራፊክ አደጋ የሚጎዱ ተጎጂዎችና ጽኑ ህሙማን ለመርዳት የደም አቅርቦት እጅግ መሰረታዊ ነው። ይሁን እንጂ ከባህል ከሃይማኖት ከግንዛቤ ማነስ ጋር ተያይዞ በቂ የለጋሾች ቁጥር አለመኖሩን በመጥቀስ ከፍተኛ የሆነ የደም ልገሳ እጥረት እንዳለ በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገና በጁ ይናገራሉ።
የደም ፍላጎት አሁን ከጊዜ ወደ ጊዜ በጣም በከፍተኛ ሁኔታ እየጨመረ ነው። አንዱ ለደም ባንኩ ተግዳሮት የሆነው ይሄ ነው። ፍላጎቱን ስናየው በተለይ አሁን ይሄ ከፍተኛ የቀዶ ህክምና ኢትዮጵያ ውስጥ አለ። የካንሰር ታካሚዎች በጣም ብዙ ደም ይፈልጋሉ። በየአመቱ በ10% ይጨምራል የደም ፍላጎት። የዚህ አመትን ስናየው ወደ 380 ከረጢት የደምና የደም ተዋጽኦ ፍላጎት አለ ብለን እናስባለን። በሚቀጥለው አመት ከዚህ በላይ 10% ጨምሮ ያርጋል። በየአመቱ የደም ፍላጎቱ በ10% እየጨመረ ነው የሚለው። እንደኛ አቆጣጥር እስከ 2004 ዓ.ም ድረስ በፈረንጆች እስከ 12 ማለት ነው ሆስፒታል ሲገባ ደም ሲያስፈልገው ቤተሰብ ይፈልግ ነበር ማለት ነው። ይሄ ደግሞ ብዙ እናቶችን ያው እንደምናቀው ብዙ ሰዎችን ደም ወስዳርቋል። ደም ደግሞ በህክምና ውስጥ በጣም ወሳኝ ስለሆነ ይሄንን ለመቀየር ነው ደምን ከበጎ ፈቃደኛ ብቻ በማስተባበር ለታካሚዎች መስጠት። የኛ ክፍል የሚሰራው ይሄን ነው።
ይሁን እንጂ እጅግ ከፍተኛ የሆነ ፍላጎት ያለው የሰውን ህይወት የሚቀጥለው ውድ ደም በበቂ ሁኔታ በማይገኝበት ሀገር ውስጥ የተለገሰው ደም የሚባክንበት ክፍተት መኖሩን በዚህ ዙሪያ የሚሰሩ የጤና ባለሙያዎች ይናገራሉ። አቶ ጥላሁን ቀቀባ በጅማ ዩኒቨርሲቲ የህብረተሰብ ጤና አገልግሎት መምህር ሲሆኑ በጅማ የደም ባንክ ውስጥ ለአራት አመታት በጥራት አገልግሎት ቁጥጥር አገልግለዋል።
ይሄ 350 ሚሊ ሊትር የሚባለው ደም ለምሳሌ አንድ አዋቂ ቢለግስ ከዛ ላይ ነው ከተናንሶ ህፃናት እንዲወስዱ የሚደረገው። ህፃናት ደግሞ እንደየድሜ ደረጃ ስካቂ የሚባለው ድሜ ደረጃ ድረስ ከሁለት አመት በታች አለ ከስድስት ወር በታች እስከ አንድ አመት ከሁለት አመት በታች ከአምስት አመት በታች እስከ 10-12 አመት እየተባለ የሚከፋፈለው የድሜ ደረጃዎች አሉና እንደየድሜ ደረጃቸው በኪሎ ተሰልፎ ነው የሚሰጠው። አዋቂው ሙሉ የመውሰድ እድላቸው በጣም ከፍተኛ የተለገሰው ደም የተወሰነ ነገር ህፃናቱ ከላው ላይ ተወሰዱ በኋላ ይጣላል ወይ ደግሞ ይባክናል ማለት ነው።
ይህንን የደም መባከን የሚፈጥረው በሀገሪቱ የሚገዙት የደም ልገሳ መቀበያ ፕላስቲክ ከረጢቶች በአዋቂ መጠን ደም ለመሰብሰብ ታስበው የሚገዙ በመሆናቸውና ለህፃናት ለአንድ ጊዜ ጥቅም ላይ የሚውሉ ከረጢቶች ባለመኖራቸው መሆኑን በጅማ ዩኒቨርሲቲ የህፃናት ህክምና ማዕከል ሐኪም የሆኑት ዶክተር መሐመድ በሽር ይገልጻሉ።
እኛ ጋር ያለው ችግር ምንድነው? አሁን ለምሳሌ ጨቅላ ህፃናት እንደተወለዱ በ7 ቀን በ10 ቀን ተገርዘው ይመጣሉ። ኒዮናታል ጆንዲስ ይባላል ቢጫው ነው ይመጣሉ። ነዛ ህፃናት ለመኖርና ለመሞት ትንሽ ደም ነው የሚፈልጉት። በኪሎአቸው ከ15 ሲሲ እስከ 20 ሲሲ ነው ወይ ደግሞ ኦልሞስት አንድ ማንኪያ ወይ ሁለት ማንኪያ ማለት ነው። ያን ደም አግኝቶ ህይወቱን የሚያስቀጥልበትን እንደዛ አይነት በትናንሽ ጻናት ላይ እንዳገር በትናንሽ የደም ከረጢቶች ወይ ቦርሳዎች የተሰሩ የደም የተዘጋጁ ስለሌለ ምናረጋው ምንድነው ለትልልቅ ሰዎች ወይ አደልት ከረጢቶችን ነው የምንጠቀመው። እነዛ ደግሞ እስከ 450 ሲሲ ደም ነው የሚይዙት። እንደዚህ የሰው ህይወትን የሚያድን ጥረት ባለበት ሀገር ላይ የተገኘችውንም ደም 50 ሲሲዋን መታክል ተጠቅመሽ ወደ 400 ኤምኤል ደም እየተንገበገብሽም ቢሆን ወደ ቆሻሻ ይጣላል ማለት ነው።
ዶክተር መሐመድ አያይዞም አንድ ለዋቂ መሆን የሚችል ደም እንደ ህፃናቱ ክብደት ጨቅላ ከሆኑ ለ8 እስከ 10 ህፃናት ከፍ ካሉ ደግሞ እስከ 4 ህፃናት ህይወትን የሚታደግ ነው ይላሉ። ከዚህ በተጨማሪም አንድ ጨቅላ ህፃን አንድ የደም ከረጢት ሲቀበል በተለያዩ ምክንያቶች ሰውነቱ ሊቆጣ እንደሚችል ገልጸው፣ ነገር ግን የደም ከረጢቶቹ በህፃናቱ ልክ ተዘጋጅተው ቢሆን ኖሮ ሰውነቱ የተቀበለውን የደም አይነት እንዳስፈላጊነቱ ደጋግሞ መስጠት የሚቻልበት አጋጣሚም ባክኗል ይላሉ።
ከፍተኛ የሆነ ደም ማነስ ያላቸው ላይ ብዙ ወይ 4 ወይ 5 ጊዜ ፓኬጅ ትራንስፊውዝ መሆን ያለባቸው ላይ እነዛ ላይ አሁን ምን አይነት ችግር ይገጥምሻል? አንድ ተገኘቻን አንድ ዩኒት ሳይሆን የከሰጠሽ በኋላ ያ የደም በትናንሽ ከረጢቶች ስላልተዘጋጀ አሁንም ሌላ 400 የሚሉን ጥለሽው አሁንም ሌላ ተመሳሳይ ትልቅ ዩኒት ወደ መፈለግ ነው የምትኝ። እነዚህ ግን መጀመሪያ ሲሰበሰቡ ለህፃናት ታስቦ የተሰበሰቡ ላይ ጥቅማቸው ምንድነው? አንድ 450 የተሰበሰቡን በትናንሽ ከረጢቶች አርገሽ በአንድ አይነት የደም ውስጥ ለምሳሌ ያ ህፃን ወይ ደግሞ ጨቅላ ህፃን 200 ሲሲ የሚያስፈልገው ከሆነ ከዛቸው ዩኒት ውስጥ ከተቀነሰችው ወይ 3ም ከሆነ ስምትፈልጊው ያል መጠን ተጠቀሚያለሽ። ያ ደግሞ ተመሳሳይ ደም የተረፈው ከ450 ከፍሪጅ ባልወጣ በትናንሽ ቦርሳ ውስጥ የከረጢት ውስጥ ለሌላ መጻናት የመጠቀም እድል ይኖራል።
የጅማ ዩኒቨርሲቲ የማህበረሰብ ጤና አገልግሎት መምህርና የቀድሞ የደም ባንክ የጥራት አገልግሎት ባልደረባ አቶ ጥላሁን ከዚህ ቀደም ያነስተኛ የህፃናት የደም ከረጢቶች ተሞክረው ውጤታማ ሆነው የነበረ ቢሆንም ከጊዜ በኋላ ግን ተቋርጧል ይላሉ።
ሳተላይት ባክስ የሚባለው አለ። ሳተላይት ባክስ ማለት ነው አዋቂ ከሰጠው ላይ ወደ ብዙ ትንሽ ከረጢቶች ተከፋፍሎ ለነዛ ህፃናት እንደሚያስፈልጋቸው የደም ተዋጽኦና የደም አይነት የሚሰጥበት የደም ከረጢት ማለት ነው። እንደ ሀገሪቱ አንድ ጊዜ ነው ይሄ ነገር መጥቶ የነበረው። እሱ በጣም በጥቂት ቁጥር ማለት ነው።
የህፃናት የደም ከረጢት ቢኖር የሚባክነው ደም ሊቀንስ እንደሚችልና ከዚህ በተጨማሪም ለካንሰርና ለሌሎች ጽኑ ህሙማን ሊያገለግሉ የሚችሉ እንደ ፕላዝማ የመሳሰሉ የደም ተዋጽኦችም ከቀሪው ደም ላይ ሊዘጋጁ ይችሉ እንደነበረ ሶስቱም ባለሙያዎች ይገልጻሉ። በደም ልገሳና ህክምና ስርዓት ውስጥ ይህን የመሰለ ችግርና ክፍተት እንዳለ ብሔራዊ የደም ባንክና የጤና ጥበቃ ሚኒስቴር ያውቃሉ ወይ ስንል በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገና በጁን ጠይቀናል።
ይሄ የደም ከረጢት ለህፃናት የሚዘጋጀው መስተካከል አለበት። ደም ባንኩ ይሄን ለማስተካከል ብዙ እየሰራ ነው። ስለዚህ ባለፈው አመት ከጤና ጥበቃ ሚኒስቴር ከህፃናት ከኤምሲኤች ዳይሬክቶሬት ጋር በመነጋገር አንድ መፍትሄ መበጀት አለበት የሚል የህፃናት የፍሉድም የደሙም ባለፈው አመት ሰፊ ስራ ሲሰራ አንደኛ የሌሎች ዓለም ተሞክሮ ምን ይመስላል የሚለውን አይተናል።
ያነስተኛ የደም ከረጢቶች ችግር እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚስተዋል ቢሆንም የተለያዩ የአፍሪካ ሀገራት ግን እነዚህ የደም ከረጢቶች አነስ ባለ ዋጋ በመግዛት አገልግሎት ላይ በመዋል የደም ብክነትን መታደግ መቻላቸውን የጅማ ዩኒቨርሲቲ የህፃናት ህክምና ክፍል ባልደረባ ያኑት ዶክተር መሐመድ በሽር ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ለሐሙስ ምሽት ያዘጋጀውን ፕሮግራም እዚህ ላይ አጠናቀቀ። ነገ አርብ ምሽት ከልዩ ልዩ ቅንብሮች ጋር እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። በእኔ በኩል ሰላም፣ ደህና እደሩ።